Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዛሬ ዕለተ ሰኞ ጳጉሜ 2 2012 ዓመተ ምህረት ምሽት ዝግጅታችንን ከአሜሪካ ድምጽ ዋሽንግተን ዲሲ ጀምረናል። ለዛሬው ምሽት ከያዝናቸው ጥንቅሮች መሃል የትግራይ ክልል ከሌላው የኢትዮጵያ ክልሎች ተነጥሎ ብቻውን የሚያካሂደው ምርጫ ለመታዘብ ተቋማትና ሚዲያዎች ወደ ክልሉ መግባታቸውን የክልሉ ምርጫ ኮሚሽን ገልጿል። ዝርዝሩን በአብይ ርዕሳችን ይዘናል። የፌደራል ትራንስፖርት ባለስልጣን በትራንስፖርት ዘርፉ ላይ ኮሮናን ለመከላከል ጥሎት የነበረውን ታሪፍ ማንሳቱን የሚያትት ዘገባም ይዘናል።
ዲስታንሱ የሚያመጣው ተጽዕኖና ማስክ መጠቀምና እጅን በንጽህና መጠበቅ ወይ ደግሞ ሳኒታይዘር መጠቀም ኢፌክታቸው የተነሰነ ይለያያል።
በድሬዳዋ አስተዳደር የሳቢያን ኮቪድ-19 ልዩ ሆስፒታል ሐኪም የሆኑትን ዶክተር ወንደሰን ታየን ይሰማችኋቸው በጉዳዩ ላይ የሰጡትን አስተያየት አካተናል።
ሮቹ አሁን ባለበት ደረጃ የ4.5 ኪሎ ወይም ደግሞ ወደ 9 ፓውንድ አካባቢ ነው ይዞን ቤት የሚችሉት።
በበይነ መረብ አማካኝነት የሚደረግ የግብይት ስርዓትንና ሸቀጡን ደንበኞች ድረስ የማድረስ አገልግሎትን በኢትዮጵያ ውስጥ እያስተዋወቀ የሚገኘው አዲስ መርካቶ ድርጅት ኃላፊ የዛሬ እንግዳችን ናቸው። አብራችሁን ካመሻችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችንም አዘጋጅተናል። የምሽቱ አስተናጋጃችሁ ስመኝሽ የቆየ፣ በቅንብሩ ደግሞ ኤልያስ አስማረ አብሮኛል። በቅድሚያ ከዓለም ዙሪያ ካሰባሰብናቸው ዜናዎች ጋር ሀብታሙ ስዩም ይጠብቃችኋል።
አመሰግናለሁ ስመኝሽ። ህንድ በኮሮና ቫይረስ በሽተኞች ብዛት ብራዚልን አልፋ ከዓለም የሁለተኝነት ቦታ ይዛለች። የህንድ የጤና ሚኒስቴር ዛሬ ብቻ 90802 በኮቪድ-19 የተያዙ ሰዎች መገኘታቸውን ገልጿል። 1016 የሚሆኑት ደግሞ ዛሬ በሞት እንደተለዩ የጤናው ሚኒስቴር አክሏል። በአጠቃላይ ህንድ ውስጥ ኮቪድ-19 ከገባበት ጊዜ አንስቶ የኮሮና ቫይረስ በሽተኞች ብዛት ከ4.2 ሚሊዮን በላይ እንደደረሰ ተዘግቧል። ብራዚል ትናንት 14521 አዲስ በቫይረሱ የተያዙ ሰዎች ማግኘቷን አስታውቃለች። ህንድ በአጠቃላይ በበሽተኞች ብዛት ሁለተኛውን ቦታ ብትይዝም በሙታኑ ብዛት ብራዚል ከዩናይትድ ስቴትስ ቀጥላ ሁለተኛ ናት። 126650 ሰዎች ሞተውባታል። አንጋፋ የጀርመን ፖለቲከኞች ኖርድ ስትሪም 2 የተባለውን ብዙ ቢሊዮን ዶላሮች የሚያስወጣውን ከሩሲያ ወደ ጀርመን የሚዘረጋው የተፈጥሮ ጋዝ የቧንቧ መስመርን እንዲያስቀሩ የሀገሪቱ ቻንስለር አንግላ ሜርክል መጠየቃቸው ታውቋል። አሌክስ ናቫሌ የተባሉ የሩሲያ አክቲቪስት መመረዝን ምክንያት በማድረግ ነው እርምጃውን እንዲወስዱ የጠየቁት። ጀርመን የግድያ ሙከራ ተደርጎ ዝም ብላ ማየት አይኖርባትም፣ የጋዝ ቧንቧውን ማቋረጥ ለሩሲያ ይብቃ የሚል ግልጽ መልእክት ያስተላልፋል ብለዋል ፖለቲከኞቹ። በበርሊን ሆስፒታል በመታከም ላይ ያሉት ናቫልኒ ኮማ ላይ ይገኛሉ፣ ራሳቸውን አያውቁም ማለት ነው። የጀርመንና ሌሎች የምዕራብ አገሮች መንግስታት ናቫልኒ ላይ የተደረገው የግድያ ሙከራ የሩሲያ ባለስልጣኖች እጅ አለበት ይላሉ፣ ሞስኮ ግን አስተባብላለች። ማሪያ ኮሎስኪኖቫ የተባሉ አንጋፋ የቤላሩስ ተቃዋሚ ኃይል አባል ዛሬ በመዲናይቱ ሜንስኪ ማንነታቸው ባልታወቀ ሰዎች መያዛቸው ተገልጿል። በፕሬዚደንት አሌክሳንደር ሉካሽካንኮ ላይ የሚካሄደው ተቃውሞ አምስተኛ ሳምንቱን ይዟል። አናስታሲያ የተባሉት እማኝ የሲቪል ልብስ የለበሱ ወንዶች ኮሎስኒኮቫን አስገድደው ወደ ትንሹ አውቶቡስ ሲያስገቡ አይቻለሁ ሲሉ ለአንድ ድረገጽ መናገራቸው ተዘግበዋል። ባለፈው ታህሳስ ወር በተካሄደው ምርጫ ሉካሽንኮን ለማሸነፍ ሲሉ ተቃዋሚዎችን በሚያስተባብረው መማክርት ውስጥ ከነበሩት ሶስት ሴቶች በሀገሪቱ የቀሩት ኮሎስኒኮቫ ብቻ ነበሩ።
ሀብታሙን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አሁን የዕለቱን አብይ ርዕስ የምንሰማበት ሰዓት ነው። የትግራይ ክልል ከሌላው የኢትዮጵያ ክልሎች ተነጥሎ ብቻውን የሚያካሂደውን ምርጫ ለመታዘብ ከ60 በላይ የሀገር ውስጥና አንድ ዓለም አቀፍ ተቋም በክልሉ እንደሚገኙ የክልሉ ምርጫ ኮሚሽን አስታውቋል። ኮሚሽኑ ከ15 በላይ የሀገር ውስጥና የውጭ ሀገር መገናኛ ብዙሃን የምርጫ ሂደቱን ለመዘገብ በክልሉ ውስጥ ይገኛሉ ብሏል። የመቀሌው ዘጋቢያችን ሙልጌታ ጽብሃ ዝርዝር አለው።
በትግራይ ክልል የሚካሄደው ምርጫ ቀድመ ዝግጅቶች ማለቃቸው የገለጹት የክልሉ የምርጫ ኮሚሽን የአመራር አባል ተባባሪ ፕሮፌሰር መረሳ ጸሐይ ምርጫው ለመታዘብ የጠየቁ ከ60 በላይ የሀገር ውስጥ ታዛቢዎች ፍቃድ ተሰጥቷቸዋል ብለዋል። ከውጭ ብቸኛ ፍቃድ የተሰጣቸው ታዛቢ ኖርዌያዊው ፕሮፌሰር ትሮምቮል ናቸው ሲሉም ገልጸዋል። በክልሉ ከሚገኙ ምርጫ ለመታዘብ ከጠየቁ ተቋማት ሰብሕድሪ የተባለ ሲቪል ሶሳይቲ ተቋም ከህወሓት ሚዛናዊ ሊሆን አይችልም ተብሎ ቅሬታ በመቅረቡ ከታዛቢነት ለጊዜው ታግዷል በማለትም ተናግረዋል። ምርጫው ለመዘገብ ደግሞ ከ15 በላይ የሀገር ውስጥና የውጭ መገናኛ ብዙሃን ፍቃድ ተሰጥቷቸው በክልሉ እንደሚገኙ ተባባሪ ፕሮፌሰር መረሳ ገልጸዋል።
ኢንተርናሽናል ሚዲያዎቹ እስካሁን አልጀዚራ አለ፣ የቢቢሲ አለ፣ የዶቼ ቬለም አሉ፣ ቪኦኤ፣ ኤኤፍፒ፣ ብዙ ሌሎች ሚዲያዎች አሉ እንዲመጡ የተጠበቁ ፌዴራል መንግስት በአዲስ አበባ ያገታቸው። ስለዚህ ምርጫ እስከሚካሄድ እስከ ጳጉሜ 4 እንጠብቃቸዋለን ማለት ነው። ክርክሩ ተፈቶ መጥቶ እንዲዘግቡልን እንፈልጋለን። ካልሆነ ግን ኃላፊነት የሚወስዱ የፌዴራል መንግስት ነው የሚሆነው ማለት ነው።
የመገናኛ ብዙሀን ፍቃድ በመስጠት ዙሪያም የክልሉና የውጭ መገናኛ ብዙሀን ያለ ቅድመ ሁኔታ ጥሪ ቀርቦ ፍቃድ እንደተሰጣቸው ገልጸው ከሌላው የኢትዮጵያ አካባቢ የሚመጡ መገናኛ ብዙሀን ግን የክልሉ የመምረጥ መብት ሊቀበሉ ይገባል የሚል ቅድመ ሁኔታ እንደተቀመጠለት ገልጸዋል።
የውጭ ሚዲያዎች ክልከላ አላስቀመጥም። የመሀል ሀገር ሚዲያዎች ግን ከዚህ በፊት ዶክመንተሪ ሲሰሩ የነበሩ ሚዲያዎች አሉ። የትግራይ ህዝብ መምረጥ የለበትም ሲሉ የነበራሉ። ፌዴራል መንግስት የትግራይ ህዝብ በሀይል እንዲይዝ የሚጠይቁ ሚዲያዎች የነበራሉ። እነዚህ ወደ ትግራይ መምጣት እነሱም መጠየቅ የለባቸው፣ እኛ መቀበል የለብንም በግልጽ አቋማችን ስለሆነ። ስለዚህ እዛ ሆነ ቢጽፉት ነው የሚቀላቸው በዚህ መጥቶ ከሚረብሹ ማለት ነው።
በትግራይ ክልል ከነገ ወዲያ ሮብ ጳጉሜ 4 2012 ለሚካሄደው ምርጫ ከ2.7 ሚሊዮን በላይ መራጮች መመዝገባቸው ተናግረዋል። የፌዴሬሽን ምክር ቤት ከትናንት በስቲያ ቅዳሜ ባደረገው አስቸኳይ ስብሰባ በትግራይ ክልል የሚካሄደውን ምርጫ እንቅስቃሴ በተመለከተ የህገ መንግስት ትርጉምና የማንነት ጉዳዮች ቋሚ ኮሚቴ ባቀረበለት ውሳኔ ሀሳብ ላይ በመወያየት ምክር ቤቱ የትግራይ ምርጫ በሚመለከት በክልሉ የተወሰኑ ውሳኔዎች እንዲሁም እየተከናወኑ ያሉ ተግባራት ከሀገሪቱ የበላይ ህግ የሆነውን ህገ መንግስት ጋር የሚቃረን በመሆኑ ተፈጻሚነት የሌለውና እንዳልተደረገ የሚቆጠር ነው ማለቱ ይታወቃል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም።
የዕለቱን አብይ ርዕስ ነበር ቀደም ሲል የሰማችሁት። ሙልጌታን ለዘገባው እናመሰግናለን። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ ነው። ዝግጅታችን ይቀጥላል። በመላ ሀገሪቱ በትራንስፖርት ዘርፍ ላይ ኮሮናን ለመከላከል ተጥሎ የነበረው ታሪፍ መነሳቱ ታውቋል። የፌዴራል ትራንስፖርት ባለስልጣን ለክልሎች በላከው ደብዳቤ ኮሮናን ለመከላከል በትራንስፖርት አገልግሎት ሰጪዎች ላይ በሚጭኑት መጠን ላይ ተጥሎ የነበረው ገደብና የዋጋ ጭማሪ ከታሪፍ ማስተካከያው በፊት ወደ ነበረበት ይመለስ ማለቱ ተገልጿል። ክልሎችም የዋጋና የጭነት መጠን ማስተካከያ ማድረጋቸውን እያስታወቁ ነው። የድሬዳዋ ዘጋቢያችን አዲስ ቸኩል ተጨማሪ አለው።
የኮሮና ቫይረስ ስርጭትን ለመከላከል በሚል የከተማ ታክሲና የአገር አቋራጭ ተሽከርካሪዎች የመጫን አቅማቸውን ግማሽ እንዲጭኑና የሚያስከፍሉትም ዋጋ በእጥፍ እንዲጨምር ተወሰኑ የነበረው መመሪያ ቀርቶ የኮሮና ቫይረስ ከመከሰቱ በፊት በነበረው ዋጋና የመጫን አቅም መጫን እንዲጀምሩ ተወስኗል። በጉዳዩ ላይ አስተያየት እንዲሰጡን የፌዴራል ትራንስፖርት ባለስልጣን አቶ አብዲሳ ያለታን ለማግኘት ያደረግነው ተደጋጋሚ ሙከራ ባይሳካም ክልሎችና የከተማ አስተዳደሮች በተመሳሳይ ጊዜ ይህን ተመሳሳይ ውሳኔ ለመወሰን ያበቃቸው ግን ከፌዴራል መንግስት የተላከ መመሪያ መሆኑን ስማቸውን መጥቀስ ያልፈለጉ የባለስልጣኑ ሰራተኛ ለቪኦኤ አስታውቀዋል። በዚህ መሰረት የሀገር አቋራጭ አውቶቡሶች፣ የድሬዳዋና አዲስ አበባ ከተሞች እንዲሁም አንዳንድ ክልሎች ወደ ቀድሞ ታሪፍና የጭነት መጠን መመለሳቸውን አስታውቀዋል። በዚህ ረገድ የተወሰነ ልዩነት ያለው ድሬዳዋ ላይ የታክሲ አገልግሎት የሚሰጡት እንደየሰሌዳ ቁጥራቸው ሙሉ ቁጥር ያላቸው በሙሉ ቀን፣ ጎደሎ ቁጥር ያላቸው ደግሞ በጎደሎ ቀን መሆኑ እንዲቀጥል መደረጉ ሲሆን በአዲስ አበባም የታክሲ ዋጋ ቅናሽ ቢያሳይም ቀድሞ ከነበረው ግን የተወሰነ ጭማሪ መኖሩን ባለስልጣኑ ያወጣው መረጃ ያመለክታል። ከሙሉ አቅሙ 25% ብቻ እንዲጭን ተደርጎ የነበረው የከተማ ባቡርም አሁን 75% የመጫን አቅሙን እንዲጭን ነው የተወሰነው። የውሳኔው መነ መነሻ የኮሮና ቫይረስ ስርጭት ለመከላከል ከመሆኑ አንፃር ይህ ውሳኔ ወቅቱን የተጠበቀ ነው ወይ? የኮሮና ስርጭት ላይ ተጽዕኖ አይኖርም ወይ በሚለው ላይ በድሬዳዋ አስተዳደር የሳቢያን ኮቪድ-19 ልዩ ሆስፒታል ሐኪም የሆኑ ዶክተር ወንደሰን ታዬ ብዙ አሳሳቢ አይደለም ይላሉ። በተቃራኒው ኮቪድ-19 ከጤና ባሻገር የኢኮኖሚ ጫናም የፈጠረ በመሆኑ ውሳኔው ይህንን ጫና ለማቅለል ያግዛል ባይ ናቸው።
ዲስታንሱ የሚያመጣው ተጽዕኖና ማስክ መጠቀምና እጅን በንጽህና መጠበቅ ወይ ደግሞ ሳኒታይዘር መጠቀም ኢፌክታቸው የተነሰነ ይለያያል። ለምሳሌ ሁሉም ህብረተሰብ ማስክ ቢጠቀሙ ሁለት ቤኔፊት ነው ያለው። የመጀመሪያው ቤኔፊት ሰውየው እንዳያዝ ይከላከለዋል። አንደኛው ቤኔፊት ደግሞ ሰውየው ወደ ሌሎቹ እንዳያስተላልፍ ወደ አየር ውስጥ ድሮፕሌቶቹን ወይ ደግሞ ጥቃቅን ነገሮች ወደ አየሩ እንዳይሰራጭ ይከላከላል። ስለዚህ ትልቁ ዋናው ወደ አፍንጫችንና አፋችንና አፍንጫችን የሚመጡት ድሮፕሌት ወይ ደግሞ ጥቃቅን ነገሮች የመከላከል ነገር ነው። ሁለተኛው ሳኒታይዘር የምንጠቀመው እጃችን ንጹህ ከሆነ ወደ አፍንጫችንና ወደ አፋችን እጃችን የምነካ የመያዝ እድላችን አነስተኛ ነው ማለት ነው። ሶስተኛው የመከላከያ መንገድ ርቀትን መጠበቅ ነው። ርቀት ከ2 ሜትር ከአንድ እስከ 2 ሜትር ነው። WHO እስከ 1 ሜትር በሚለው ርቀት ነው። ይሄ ይከላከላል፣ ግን የእነዚህን ሁለቱ ኢፌክት ከበር አያደርግም። ሁለቱ ነገሮች ናቸው በጣም ኢፌክትሊ ከተጠቀም ኮሮናር ባለበት ማቆም የምንችለው።
የትራንስፖርት ዋጋ በጥፍ መጨመሩ የኢኮኖሚ ጉዳት ስላለው ይህን መቅረቱ ጥሩ ነው የሚሉት ዶክተር ወንደርሰን፣ ሆኖም በተለይ ድሬዳዋ ላይ የታክሲ አገልግሎት ሰጪዎች እንደየሰሌዳ ቁጥራቸው በሁለት ተከፍለው ሙሉ ቁጥር ያላቸው አንድ ቀን፣ ጎደሎ ቁጥር ያላቸው ደግሞ ሌላ ቀን መደረጉ የኮሮና ቫይረስ የመከላከል ዓላማውን የሳተ ነው ይላሉ። እንደ እርሳቸው አባባል ይህ ውሳኔ የታክሲ አቅርቦት እጥረትን በመፍጠር ሰዎች ለታክሲ እንዲጋፉ የሚያደርግ ነው። ወይዘሮ መርሻ የተባሉ ወላጅና የመንግስት ሰራተኛም ውሳኔውን በደስታ ነው የተቀበሉት።
እንደ መንግስት ሰራተኛ በፊት የነበረው ታሪፍ እና አሁን ተሳፋሪ ሲቀንስ የነበረው ታሪፍ እኩል ስላልሆነ ያ ታሪፍን እየከፈሉ በዛ መጓዝ በጣም ከባድ ነበረ እና ወደ ቀደመ ቦታ መመለሱ ለክፍያው ለመንግስት ሰራተኛው በቃ የሚያስጨንቅና የሚያሳስብ የነበረውን ጉዳይ ወደ ነበረበት መመለሱ መልካም ነው እላለሁኝ። በሌላ በኩል ደግሞ አሁን አዲስ አመት ሲመጣ ተማሪዎች ወደ ትምህርት ሲመለሱ በእንደዚህ አይነት አኳኋን አንደኛ ትራንስፖርቶች ከሚጭኑት በታች ሲጭኑ የበለጠ መጨናነቅን ይፈጥር ነበረ። ሁለተኛ ደግሞ እንዲሁም ክፍያው ያው እጥፍ ስለነበረ በጣም ይከብድ ነበረ። ስለዚህ አሁን ወደ ነበረበት ቦታ መመለሱ የሚፈጥረውን ጫና ያቃልለዋል ብዬ አስባለሁ። ጥሩ ነው እላለሁኝ።
የኮሮና ቫይረስ ወደ ሀገራችን መግባቱን ተከትሎ ከተወሰዱ ዘርፈ ብዙ እርምጃዎች አንዱ የህዝብ እንቅስቃሴ ለመቀነስ መሞከር ነበር። በትራንስፖርት አገልግሎት ሰጪዎች ላይ ተወስኖ የነበረው በግማሽ አቅም የመጫንና እጥፍ የማስከፈል ውሳኔ የዚህ አካል ነበር። ሆኖም ወረርሽኙ ወደ ህብረተሰቡ ከተስፋፋ በኋላ ገደብ መጣሉ ኢኮኖሚያዊ ጫና ስለሚያይል በሚል ገደቡ ሳይነሳ እንዳልቀረ ነው ዶክተር ወንደሰን የሚናገሩት። በተመሳሳይ ከዚህ በፊት የኮሮና ቫይረስ የተገኘባቸውና ከነሱ ጋር ንክክ ያላቸው ሁሉ በለይቶ ማቆያ እንዲቆዩ ይደረግ የነበረ ሲሆን በሽታ ወደ ህብረተሰቡ ከተሰራጨ በኋላ ግን አቅም ያላቸው ሁሉ በራሳቸው ቤት ራሳቸውን ለይቶ እንዲያቆዩ የሚፈቅድ አሰራር ማሻሻያ ተደርጎ ነበር። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አድማጮች፣ በኮሮና ወረርሽኝ ምክንያት የአሜሪካ ድምጽ ዘጋቢዎች ይህን ፕሮግራም የምናቀርብላችሁ ከየቤታችን ሆነን ነው። የዕለቱ አስተናጋጃችሁ ስመኝሽ የቆየ ነኝ። ቀደም ሲል ለቀረበው ዘገባ አዲስ ቸኮልን እናመሰግናለን። ዝግጅታችን ይቀጥላል። አዲስ መርካቶ ከተቋቋመ አንድ ዓመት ያስቆጠረ የበይነ መረብ ላይ ገበያ ነው። ደንበኞች የሚፈልጉት ሸቀጥ በበይነ መረብ ላይ ከተሸጠ በኋላ ሸቀጡን እቤታቸው ድረስ በማድረስ አዲስ ግብይት መንገድ ለህብረተሰቡ በማስተዋወቅ ላይ የሚገኝ ድርጅት ነው። ድርጅቱ በጥቂት ወራት ውስጥ ደግሞ በኢትዮጵያ የመጀመሪያ የሆነውን የሰው አልባ አውሮፕላኖች ወይም ድሮኖች ሸቀጦችን ለደንበኞች የማድረስ አገልግሎት ለመስጠት ተሰናድቷል። ስለ አዲስ መርካቶ አጠቃላይ ስራና የወደፊት እቅድ የድርጅቱ ኃላፊ የሆኑትን አቶ አብይ መባስላሴን ያናገራቸው ሀብታሙ ስዩም ነው። ቀጥሎ ይቀርባል።
ቴክኖሎጂውን አዘጋጅተን መጀመሪያ በአዲስ አበባ እና በአካባቢዎቿ በተለይም ደግሞ በሀያት ዞን 5 ዌርሃውሳችን እና ሎንች የምናደርግበት እስከ ለገጣፎ ድረስ የመድረስ ችሎታ አለው። ከሁለት እስከ 3 ወራት ባሉት ጊዜ ውስጥ ለመጀመር ነው የምናስበው። መጀመሪያ ግን ቅድመ ዝግጅቶች ማድረግ ይኖርብናል። ከመንግስትም ደግሞ አንዳንድ ፈቃዶችን አውጥተን ኦፕሬት ማድረግ የሚያስችለንን ከዛ ወዲህ ነው ኦፕሬሽናል የምንሆነው።
ብዙ ሰዎች ሊጠይቁት የሚችሉት የመጀመሪያው ጥያቄ በሰው ጉልበት ማድረስ አይቻልም ወይ? ለምንድን ነው ድሮኖቹን መጠቀም ያስፈለገው የሚለው ነው። ለምንድን ነው ድሮኖቹን ወይንም ሰው አልባ አውሮፕላኖችን እናንተ በዚህ ሰዓት መጠቀም የፈለጋችሁት?
አዎ፣ ድሮኖች በጣም ጠቀሜታ አላቸው በብዙ አንጻር ስንመለከተው። አንደኛው ኤሚሽን የማይጠቀም ምንም አይነት ካርቦን ፉትፕሪንት የለውም። ስለዚህ ለአካባቢው አየር እንዲያውም ለመሳሰሉት በጣም ጠቃሚ ነው። በባትሪ ነው የሚሰራው፣ ምንም ጭስ ወይም ብክለት አያመጣም። ሌላው ደግሞ በትራፊክ በኩል በጣም ረጅም ጊዜ የሚፈጅ መንገድ በጥቂት ደቂቃዎች ውስጥ መጓዝ ይችላል። አሁን ለምሳሌ በእኛ ሲስተም ከአርባ ደቂቃ በላይ የሚፈጀውን መንገድ በስምንት ደቂቃ በአንድ ቦታ መድረስ እንችላለን። ይሄ ደግሞ በጣም ለደራሽነት ጥቅም አለው። ስለዚህ ይህንን በመመልከት አዲስ አበባ ውስጥ የትራፊክ መጨናነቅን ሁሉ ማስወገድ መቻል ትልቅ ነገር ነው ብዬ ገምታለሁ።
ይህ አገልግሎት ምን ያክል ስፋትን ያካልላል? ምን ያክል ክብደት ያላቸውን ሸቀጦችስ ወደ ደንበኞቻችሁ በድሮን ማድረስ ትችላላችሁ? በድሮን የማይላኩ ሸቀጦች ብላችሁ የምትደነግጓቸውስ ይኖራሉ ወይ?
አዎ፣ ድሮኖቹ አሁን ባለበት ደረጃ የ4.5 ኪሎ ወይም ደግሞ ወደ 9 ፓውንድ አካባቢ ነው ይዘው መሄድ የሚችሉት። እንደ ፔሎዱ እና እንደ ርቀቱ ባላንስ ማድረግ ይኖርብናል። በዚህ ርቀት እና በዚህ ፔሎድ እስከ 14 ኪሎ ሜትር ድረስ መሄድ ይችላል እና መመለስም ይችላል። ይህንን ለማድረግ ደግሞ ቀለል ያለ ፔሎድ ከያዘ ረዘም ያለ ዲስታንስ መሄድ ይችላል። ሌላው ይህንን የሚሸከማቸውን ፕሮዳክቶች አነስተኛ ፕሮዳክቶች መሆን አለባቸው። ሌላ እዚህ ላይ ለመጥቀስ የምንፈልገው የመድኃኒትና የደም የመሳሰሉትን ሚኒስትሪ ኦፍ ሄልት ጋር በመተባበር እዛ ውስጥ ላይ ለመርዳት እንችላለን። በጣም የዛን አጋጣሚ ለመጠቀም እንፈልጋለን። በሁለቱ መንገዶች አይ ቲንክ ኮሚኒቲውን ልንረዳ እንችላለን።
እንግዲህ የአዲስ አበባ ከተማ ዝርጋታ ሸቀጦችን በቀላሉ ለማድረስ አስቸጋሪ ነው የሚሉ አስተያየቶችን እንሰማለን። የአድራሻዎች አደረጃጀት፣ የቴክኖሎጂው ትስስር ውሱንነት ቀላል የማይባል ፈተና እንደሚተው ይነገራል። እነዚህን ተግዳሮቶች በምን መልኩ ልትፈቷቸው፣ በምን መልኩ ልትወጧቸው አቅዳችኋል?
ራይት፣ አሁን ምንድን ነው የምናደርገው? በመኪናም ቢሆን ስናደርስ ከስተመሮቻችን ሎኬሽኖች ታግ እናደርጋቸዋለን። ሶ ኤክስ ዋይ ኮኦርዲኔትስ ወስደን በዛ መሰረት ነው የምንሄደው። በድሮንም በምናደርስበት ጊዜ የቤቱን ኮኦርዲኔት ነው፣ የመንገድ እና የአድራሻ መሰረታዊ መዋቅር ስለሌለ በዛ በመራት በጣም ያስቸግራል። ስለዚህ አሁን እንደጠቀስኩት እያንዳንዱ የከስተመሮቻችን መኖሪያ ወይም እናደርስበት ቦታ ኮርኔቱ ስላለ ድሮኑ በዛ ኮርኔት መሰረት ነው የሄደው ማለት ነው።
አቶ አብይ፣ ኢትዮጵያ በቅርቡ ድሮንን ወደ ሀገር ቤት የማስገባትና የመጠቀም ደንቦችን ማውጣቷ ተሰምተዋል። ከሲቪል አቪዬሽን ባለስልጣንም ሰምተናል። እንደነዚህ ያሉ ደንቦች የእናንተን ድርጅት ለመሰሉት ምን አይነት ፋይዳ አላቸው? ተያይዞ የሚመጣ ስጋትም ካለው አብረው ሊያነሱ ይችላሉ?
ትልቅ ሚና አላቸው ብዬ ነው የምገምተው። ምክንያቱም የሴኪሪቲ እና የሴፍቲ ነገሮች ግንባር ቀደም ናቸው። እኛ ደግሞ ይህን በማሰብ ብዙ ቅድመ ዝግጅቶች አድርገናል። ድሮኖቹ ላይ በጣም ለሴፍቲያቸው ጋራንቲ የምናደርገው ነው። እንዲሁም ደግሞ የፍላይት ፓሶቹ ምንም አይነት ከሌላ በራሪ አይሮፕላኖች ጋር ሊገናኝ እንደማይችል በጸደቀው መስፈርት መሰረት ለማካሄድ ነው የምናስበው። ስለዚህ ከነዚህ መንግስት መዋቅሮች ጋር በመነጋገር ክላሪቲ በማምጣት ኤክስኪዩት ለማድረግ ብንሞክረው።
ከመሰነባበታችን በፊት አንድ ጥያቄ ልጨምር። የኮቪድ-19 ስርጭት ኢትዮጵያ ውስጥ እንግዲህ በርካታ ጫናዎችን ፈጥሯል። በአንጻሩ ግን በበይነ መረብ ንግድ ላይ ለተሰማሩ ወይም የኢኮመርስ ድርጅቶች ደግሞ ልዩ ተስፋና ልዩ ተፈላጊነትን እየጨመረ ነው የሚልም እንሰማለን። ከእርስዎ ድርጅት አንጻር እስቲ የተወሰነውን ይንገሩን። በኮቪድ-19 ምክንያት የእናንተ አገልግሎት የእውቅናም ሆነ የተጠቃሚዎች ጭማሪ ያሳየ ወይ?
አዎ፣ በጣም ኢምፖርታንት ጥያቄ ነው ይሄ። አዲስ አበባ መጀመሪያ ድርጅቱን መስርተን በምንሰራበት ጊዜ ያው ኮቪድ አልነበረም እና የኮቪድ በሽታ መዛባት ሲጀምር ከተማ ውስጥም መስፋፋት በሚጀምርበት ጊዜ እኛ ጋር የሚገበዩት ሰዎች እንደሚነግሩን ከሆነ እንኳንም እናንተ ለንግድ ብላችሁ ገብታችሁ የነፍስ ማዳን ነው የምትይዙት፣ ምክንያቱም ኮንትራክት እንዳናደርግ ይህን በሽታ እንዳናገኘው ገበያ ስንወጣ ከሌሎች ሰዎች ጋር እንድገናኝ ለዚህ በሽታ እንዳንደረግ እየረዳችሁ ነው የሚል ደስ የሚል ፊድባክ ነው የምንሰማው ያለ ነው። እኛም ደግሞ በዚህ ላይ ያለን አስተዋጽኦ እንዲሁም ሌሎችም በዚህ ስራ ላይ የተሰማሩ ሰዎች ትልቅ ሚና የተጫወቱ ነው የሚመስለኝ። ከስተመሩ ቤቱ ቁጭ ብሎ የሸመተውን ነገር በአግባቡ ቤቱ ድረስ የሚመጣበት መንገድ ስለተከፈተለት አይቲንክ ቴክኖሎጂውም ኢትዮጵያ ውስጥ እንዲስፋፋ አግዞታል። እንዲሁም ደግሞ እኛም ደግሞ በሽታው እንዳይዛባ በመጠኑም ቢሆን እርዳታ አበርክተናል ነው ምንለው።
ሀብታሙንና እንግዳውን አቶ አብይ መባስላሴን እናመሰግናለን። የጋቢና ጉዟችን ከአሜሪካ ድምጽ ይቀጥላል። የአካል መራራቅ ተግባራዊ እየተደረገ ባለበት ጊዜ የሚታሰብ ትዳር ወይም የጋብቻ ስነ ስርዓት ተጋቢ ሙሽሮችንና ቤተሰቦቻቸውን ሳይቀር በአንድ ቦታ መገኘት እንዳይችሉ አድርጓቸዋል። አፍሪካ ውስጥ የቴክኖሎጂን ጥቅም በአግባቡ የተረዱ ጥንዶች ግን ሙሽሮቹ በሺዎች የሚቆጠር ርቀት ላይ ሆነው ሳይቀር በኢንተርኔት አማካኝነት ቃል ኪዳን ማሰርን እንዳማራጭ እየወሰዱ ነው። የጆሃንስበርግ ዘጋቢያችን አኒታ ፓውል ሁለት የተለያየ ሀገር ላይ ሆነው በዚህ መልኩ ትዳራቸውን የፈጸሙ አፍሪካዊ ጥንዶችን አነጋግራ የላከችልንን ፍቅርንና ናፍቆትን የሚዘክር የጋብቻ ስነ ስርዓት እንደሚከተለው ተቀናብሯል። እዚህ ሙሽራ እየገባች ነው። በሌላኛው የዓለም ጫፍ ደግሞ ሙሽራው ተቀምጦ ይጠብቃል። ፊፊና ኢማኑኤል ኢግቤቡ በዚህ መልኩ ጋብቻቸውን የፈጸሙት የዛሬ ወር ነበር። እሷ በናይጄሪያ ደቡብ ምስራቅ በምትገኘው ኢንጉ ከተማ እየደነሰች ወደ ጋብቻው ስፍራ ስትገባ፣ እሱ ደግሞ የደቡብ አፍሪካ የኢኮኖሚ እምብርት በሆነችው ጆሃንስበርግ ከተማ የሙዚቃ ስራውን ከሚሰራበት ቦታ ሆኖ በኢንተርኔት ይከታተላል።
On that day he was like online and we're talking every second.
የዛን ቀን እሱ ኢንተርኔት ላይ ነበር። እናም በየሰከንዱ ነበር የምናወራው። አጠገቤ እንዳልነበረ ሁሉ አልተሰማኝም። እንደውም እዚህ እንዳለ ሆኖ ነበር የሚሰማኝ። ልክ አብሮኝ እንዳለ እዛ ሳይሆን እዚህ እንደሆነ አርጌ ነበር። እርግጠኛ ነኝ ሰዎች ይህች ልጅ ምንድነው እንደዚህ የሚያስደንሳት የሚያስቃትና የሚያስደስታት ብለው ግራ ሊገባቸው ይችላል።
የኮቪድ-19 ባስከተለው የጉዞ ክልከላ ምክንያት በኢንተርኔት አማካኝነት የሚደረጉ ሰርጎች እየተለመዱ መጥተዋል። አብረው ያሉ ጥንዶችም ቢሆኑ ወረርሽኙ ባስከተላቸው ክልከላዎች ምክንያት በተለመደው መንገድ የጋብቻ ስነ ስርዓታቸውን ማድረግ አልቻሉም። ይህ ደግሞ ልክ እንደ ሞሌቦንጎ ጉልዋኮ የመሳሰሉ በጆሃንስበርግ የሚገኙ የድግስ ዕቃ አቅራቢዎችን የንግድ ስራ በእጅጉ አሽመድምዷል።
በጣም ረጅም ጊዜ ነው የሚወስደው። አንድ ነገር አስቢ፣ ሁላችንም በሰፊ ቤተሰብ ውስጥ ነው ያደግነው። የ7 ዓመት፣ የ8 ዓመት፣ የ15 ወይም ደግሞ የ25 ዓመት የልደት በዓላችንን ስናከብር ሁሌም በዙሪያችን ቢያንስ 7 ሰዎች ይኖራሉ። ያንን መርሳት ወይም ለብቻ ማክበር ማለት በጣም ከባድ ነገር ነው። በምዕራብ ሀገራት ስላሉ ሰዎች አላውቅም። ምናልባት እዛ ከአንድ ሰው ጋር እራት ከበላሽ በቂ ሊሆን ይችላል። እኛ ግን እንደዛ አይደለንም። እኔ እንደዛ አይደለሁም።
ብዙ ተጋቢ ጥንዶች ሰርጋቸውን ለማክበር የኮቪድ ወረርሽኝን ማብቃት እየተጠባበቁ ቢሆንም ኢግቤቡና ሙሽራው ግን ፍቅራቸውንና አብሮነታቸውን ለዓለም ለማሳወቅ እስከዛ መጠበቅ እንዳልፈለጉ ሙሽራው ይናገራል።
በአካል ባለመገኘቴ በጣም ተሰምቶኛል። ግን እየደነሰች ስትገባ በፈገግታ ነበር የማያት። ያ ደስተኛ ናት ብዬ እንዳስብ ረድቶኛል። ቢያንስ ለጊዜው ይዘው የምትቆየው ነገር አላት።
የተቋረጠው የአውሮፕላን በረራ እንደገና ሲቀጥል ኢግቤቡና ባለቤቱ ደቡብ አፍሪካ ላይ የመገናኘት እቅድ አላቸው። እስከዛው ድረስ ግን በኢንተርኔት አማካኝነት ባልና ሚስት ሆነው በጋብቻ ተጣምረዋል።
science tenen balada kullun kamwallau kakale belai kainel fooding get and don't abain mene tagenya fikrele bena mene
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ አናዘጋጅ ሰለሞን አባተ በሌሎችም ባልደረቦቻችን ስም የምንሰናበታችሁ አቀናባሪ ኤልያስ አስማረና እኔም ሳስተናግዳችሁ ያመሸሁት ስምንሽ ይቆየነን። በፌስቡክ ገጻችን @voaamharic በትዊተር #gabinavoa እንዲሁም በኢሜል አድራሻችን gabina@voanews.com ብላችሁ አስተያየታችሁን ላኩልን። የነገ ሰው ይበለን። መልካም ምሽት። come on you come on you come on you now stop the love is your home good fun.